ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል። የእሮብ ምሽት የጥቅምት 9 2015 ዓ.ም የጋቢና ቪ የሬዲዮ በቴሌቪዥን መሰናዶ ካሁን ሰዓት ጀምሮ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ወደ እናንተ መድረሱን ይቀጥላል። ለምሽቱ ያዝናቸውን እናስተዋውቃችሁ። የምሽቱን አብይ ርዕስ የሚወስደው ከሶስት ተማሪዎች ጋር የምናደርገው ውይይት ነው። የዛሬው የውይይታችን ርዕስ እንግዲህ የትምህርት ሚኒስቴር ከባለፈው ሳምንት አንስቶ የ12ኛ ክፍል የመልቀቂያ ፈተና እየሰጠ ይገኛል። ይህ ፈተና ምን ይመስላል በሚለው ላይ እናተኩራለን። ፈተናውን የወሰዱ ተማሪዎች ጋር ነው ቆይታ የምናደርገው። ከዚህም በተጨማሪ ደግሞ እነዚህ ወጣቶች ትምህርቱ ውጤት ሲመጣላቸው በተለያዩ ክልሎች ሄደው ለመማር ፈቃደኛ ናቸው ወይስ አይደሉም የሚለውን በተመለከተ ለምን የሚለውንም ጭምር የምንወያይ ይሆናል። የምሽቱን እንግዲህ አብይ ቦታችንን ይሄ ይወስዳል። ከዛ ባለፈ ደግሞ ማማ የወረቀት ፋብሪካ የተሰኘ በሴቶች የተቋቋመ አንድ ተቋም እናስተዋውቃቸዋለን። ሰዓት እንዳፈቀደም ሙዚቃም ወደ እናንተ የምናደርስ ይሆናል። ኤደን ገረመው መሰናዶን እየመራው፣ ኤልያስ አስማረ በቅንብሩ፣ ቆንጅት ታዬ በምሽቱ ዋና አዘጋጅነት ከመላው የአሜሪካ ድምፅ ዘጋቢዎች የስቱዲዮና የዲጂታል ባለሙያዎች ጋር አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። በቀጥታ ወደ ውይይታችን ነው የምንሻገረው። እንደ አውሮፓውያን አቆጣጠር በ2020 ዓ.ም የመብቶችና ዴሞክራሲ እድገት ማዕከል የተሰኘ ተቋም በዩኒቨርሲቲዎች ውስጥ የሚካሄድ ግጭትን በተመለከተ አንድ ጥናት አቅርቦ ነበረ። በ2012 ዓ.ም የኢትዮጵያውያን አቆጣጠር ከመስከረም እስከ የካቲት ወር ድረስ በከፍተኛ የትምህርት ማዕከላት ውስጥ የተፈጠሩትን ግጭቶች የተመለከተው ይሄ ጥናት በዚህ መሰረት ጥናቱ ባተኮረባቸው 6 ወራት ውስጥ ብቻ የ12 ተማሪዎች ህይወት በዩኒቨርሲቲዎች ውስጥ ማለፉን፣ 57 ተማሪዎች ደግሞ ለከባድና ቀላል ጉዳት መጋለጣቸውንና የተለያዩ የትምህርት መስተጓጎሎች በተለያዩ ዩኒቨርሲቲዎች ውስጥ መከሰታቸውን ይኸው ጥናት አመላክቶ ነበር። ከዛን ጊዜ አንስቶም በዩኒቨርሲቲዎች ውስጥ ያሉ ወይም ለዩኒቨርሲቲ ትምህርት የሚፈልጉ ተማሪዎች የ12ኛ ክፍል መልቀቂያ ከወሰዱ በኋላ የሚመርጧቸው ትምህርት ቤቶች ላይ ወይም ደግሞ መሄድ የሚፈልጉባቸው ዩኒቨርሲቲዎች በክልላቸው ውስጥ እንዲሆኑ አይነት አዝማሚያ ማሳየታቸውን የተለያዩ ባለሙያዎች ይጠቁማሉ። ይህንን በተመለከተ በምሽቱ ውይይት እናደርጋለን። በስልክ መስመራችን ላይ 3 ወጣት እንግዶች አሉኝ። የ12ኛ ክፍል ተማሪዎች ናቸው። የመጀመሪያው እንግዳዬ ሳሙኤል ብርሃኑ ይሰኛል። ከባህር ዳር ነው የደወልንለት። የ12ኛ ክፍል ተማሪ ነው። ሳሙኤል ጤና ስጥልኝ፣ እንደምን አመሸ? እሺ ሳሙኤል፣ ጥራችንን አክብረህ ስለመጣህ እጅግ አብዝቼ አመሰግናለሁ። ሁለተኛው እንግዳይም እንዲሁ ከአማራ ክልል ከባህር ዳር ነው። ፍሬዘር ጌትነት ይሰኛል። ፍሬዘር መስመር ላይ ያለ፣ ጤና ስጥልኝ፣ እንደምን አመሸ? ምናልባት ሶስተኛው ሰው ኮርሳን ያወራው ተደራረበ። እሺ ሶስተኛው እንግዳይ ደግሞ ኮርሳ አበራ ይሰኛል። ከኦሮሚያ ክልል ከአምቦ ከተማ ነው። የ12ኛ ክፍል ተማሪ ነው። ኮርሳ እንደምን አመሸ? እሺ እሺ፣ የድምጽ መደራረቦች ይሰሙኛል። እንግዲህ አንድ ሰው ሲያወራ የድምጽ ጥራት እንዲኖረው ሌሎቻችሁ በጸጥት እንድትሉ በአክብሮት በትህትና እጠይቃለሁ። ወደ ውይይታችን ነው የምንሻገረው። እንግዲህ በቅድሚያ ሁላችሁም ፈተናችሁን ስለጨረሳችሁ፣ የጭንቀቱን ወቅት ስላለፋችሁት እንኳን ለዚያ በቃችሁ ላለሁ። ከሳሙኤል ልጀምር። የ12ኛ ክፍል ፈተና ወስዳችኋል። ይሄ መልቀቂያ ፈተና እንዴት ነበር? በተለይም ደግሞ ዘንድሮ ለየት ባለመልኩ ዩኒቨርሲቲ ውስጥ ነው የተሰጠው ወይም ደግሞ የተለያዩ ተቋማት ውስጥ ሄዳችሁ ነው የተፈተናችሁት እና እንደታሰበው የፈተና ስርቆትና ኩረጃ ቀንሷል ወይ? አጠር አድርገህ ንገረኝ።
አመሰግናለሁ። ቆንጆ ነበረ። አሪፍ ነው። አሰጣጡ አሪፍ ነው። ምክንያቱም ከበፊቱ የተሻለ ነው። አንድ ተማሪ የደከመበትን የለፋበትን በራሱ አቅም ስለሚያሳውቀው አሪፍ ነው። ከዚህ በተሻለ እንዲሰራ ጠይቃለሁ እንጂ እንደ ዘንድሮ ፈተናው በጣም ቆንጆ ነው። ምክንያቱም አንድ ተማሪ የለፋበትን ያገኘ ከሰው መጠበቅ የለም።
መልካም እሺ እንግዲህ ወደ ፍሬዘር ደሞ እንሻገር ፍሬዘር ያንተስ ተሞክሮ ምን ይመስላል የዘንድሮን ፈተና አሰጣጥ እንዴት አየኸው
የዘንድሮ ፈተና አሰጣጥ በዩኒቨርሲቲ መሆኑ በጣም ጥሩ ነገር ነው በጣም በጥሩ ሁኔታ ነው እየተካሄደ የነበረው በቃ አንድ ተማሪ በተዘጋጀበት ልክ ሰርቶ እንዲወጣ ነው የሆነው ኩረጃን የመከላከል ስራ ተሰጥቷል በጣም አሪፍ ነው የሆነው ጥሩ ነው ታዲያ
ፍሬዘር ካልተሳሳትኩ ከዚህ ባለፈው አመትም ይሄን ፈተና ተፈትነህ ነበር አይደል?
አዎ።
እስቲ አነጻጽረህ ንገረኝ አጥር አድርገህ እንደው ሳናስረዝመው።
የበፊቱ
ፍሬዘር
ሳሙኤል ታሚንጋ ለተና ተመሳሳይ ነው አብረን ታሚን ለሁለተኛ ጊዜ የተፈተነን ያለ ነው። እህ ኤግዛም ማለት ነው። እህ ለዚህ ስናነጻጽር ከዘንድሮ እና ካምናው የዘንድሮ በጣም የሚያምረው በቃ ሰው የዘረው ነው የሚያጭለው ጥሩ ነገር ነው የሚሆነው ለወደፊትም የቀጣይ ነው ቢኖረው የሚል ሀሳብ ነው ያለኝ እኔ።
እሺ እሺ። ሶስተኛው እንግዲህ ኮርሳ እሱም ደግሞ ከአምቦ ነው ከኦሮሚያ ክልል። ኮርሳ ያንተስ ተሞክሮ ምን ይመስላል የዘንድሮውን ፈተና እንዴት አየኸው?
የዘንድሮ ፈተና በጣም አስተጣጥ ነው ሲጋር መንግስት ኩረጃን ለማስጠፈት የሚያደርገው ጥረት አስቻቸው።
ኩረጃና የፈተና ስርቆት ቀንሷል ብለህ ታምናለህ?
ምናት
ኩረጃና የፈተና ስርቆት ቀንሷል ብለህ ታምናለህ? አሁን የተሰጠበት ሂደት?
አዎ አዎ በሚገባ ቀንሷል።
እሺ መልካም። አሁን ደግሞ ካንተ ነው የምቀጥለው። አንተ ውጤት ሲመጣ የት ዩኒቨርሲቲ ነው ለመምረጥ የምታስበው? ከነ ምክንያት ውስጥ ያያይዘህ ንገረኝ።
ያው እንግዲህ በራሴ ክልል ቢደርሰኝ ሞት ደስ ይለኛል። ሌላም ክልል ቢደርሰኝ ችግር የለብኝም።
ሌላም ክልል ቢደርስ ችግር የለብህም። እሺ መልካም። ፍሬዘርስ ተመሳሳይ ጥያቄ?
እሱም በተመሳሳይ እንዳለው ነው። እዚህ ቢሆን ጥሩ ነው፣ ግን ሌላ ቦታ ቤት ችግር የለብኝም። በዚ
ሌላ ቦታ እሺ። የሳሙኤልን የምንስማና ወደ ውይይታችን እንሄዳለን። ሳሙኤል፣ አንተ የት ዩኒቨርሲቲ ነው ለመምረጥ ያሰብከው?
የተፈተንሁት
አይ ነው ለመምረጥ ያሰብከው? አሁን ውጤት ሲመጣ የት ዩኒቨርሲቲ ለመሄድ ትፈልጋለህ?
እኔ በሱ ፍቃድ ብቻ ውጤት እንጣለኝ እንጂ በአንድ በዘጠኙ ክልሎችን የመማር ፍላጎት አለኝ። ምክንያቱም ዘጠኙ ክልሎች በሄድም ወንድሞች ናቸው፣ ችግር የለውም። እኔ በፖለቲካ ወይም በሌላ በጥላቻ ክልል መለየት መገንጠል አቁም ስለማልችልም ስለማልፈቅድ፣ ምክንያቱም እኛ እንደተማር ነው በሁሉም ቦታ በመስራት የመማር መብት እስካለን ድረስ እንደዛ ብዬና ሆነ። እኔ ብቻ የምጠብቀው ውጤት እንጣለኝ እንጂ የትም ዩኒቨርሲቲ ቢሆን በተመደፉበት ምህ የመማር ፍላጎት አለኝ።
መልካም ጥሩ ብላችኋል። እንግዲህ ሁላችሁም ግን እንግዲህ ባለሙያዎች እንደሚሉት አንዳንድ ተማሪዎች እንደሚሉት ብዙ ጊዜ ስጋት አለ። በተለይ በአሁን ወቅት በተለያዩ ቦታዎች ግጭቶች አሉ። በኦሮሚያም በአማራም ክልል ግጭቶች አሉ፣ በቤንሻንጉልም። እነዚህን ግጭቶች በመፍራት ተማሪዎች እነዚህ አካባቢ ላይ ያሉ ዩኒቨርሲቲዎች መሄድ አይፈልጉም። በተለይም ደግሞ ከሌላ ክልል የመጡ ተማሪዎች፣ የአማራ ክልል ተማሪዎች ወደ ኦሮሚያ፣ የኦሮሚያ ክልል ተማሪዎች ወደ አማራ፣ ወደ ትግራይ። በእርግጥ ትግራይ አሁን ከዚህ ውጪ ናት፣ ግን እንደዛ አይነት ነገር አለና ይህንን ነገር ሰምታችኋል ወይ? ከአካባቢያችሁ ከጓደኞቻችሁ እንደዚህ አይነት ስጋት ሰምታችኋል ወይ? ሳሙኤል እስቲ ካንተን ጀምር።
ይህ ያለው አይደለም ተማሪዎች ብቻ ሳይሆን ወላጆችም ሌላ ቦታ ልጆችን አንስዳቸው የሚሉ ወላጆች አሉ። ግን ይህ እውነት አይደለም፣ ምክንያቱም አዋጭነት አይደለም። እስከ መቼ ነው እኔ በአማራ ክልል ብቻ ተምሬ በአማራ ክልል የምሰራው እስከ መቼ ነው የሚለው ጥያቄው መልስ ስለማይኖረው እንጂ ይላሉ። ግን ይህ እስከ መቼ ነው የሚለው ነገር ለምን ጥያቄ ነው።
ስጋት አንተ ስጋት የለብህም? ለምሳሌ እንደው አያምጣውና በሰላም እየተማርክ አንድ ቀን ግጭት ቢፈጠር ብለህ አስበህ አታውቅም? አሁን የምትሄድባቸው ዩኒቨርሲቲዎች ውስጥ ሳሙኤል፣
ችግር ሊፈጠር ይቻ የሰው ልጅ ነው እኮ ሌላ ሀገር ስለሄደ ሳይሆን ከቤት ላይ በቤት ላይ ቤት ላይ ቁጭ ብሎ እያለ ችግር ይፈጠራል። ስለዚህ የተፈጠረውን ችግር ደግሞ በፈተና ነው ብሎ ፈተናውን በብቃት መወጣት እንጂ ገና ከሌላ ክልል ችግር ይፈጠራል ብሎ የሰው ልጅ ህይወቱን ገድቦ አይኖርም በክልልና በግጭት።
እሺ ፍሬዘርስ ያንተ ስቴት ምን ይመስላል? አንተ ከጓደኞች ወይ ኮላጆች ከተለያዩ አካላት በዙሪያ ካለሰው የሰማው ነገር አለ ወይ? በዚህ ዙሪያ ስጋት ያለባቸው ሰዎች አሉ ወይ? ወደ ተለያየ ክልሎች የሚሄድ በንሻንጉል ሊሆን ይችላል፣ ኦሮሚያ ሊሆን ይችላል፣ ግጭት አለባቸው የሚባሉ አካባቢዎች ላይ የሚሄድ ፍላጎቱ እና ድፍረቱ ምን ያህል ነው ትላለህ?
አሁን ባለበት ሁኔታ ያው ያለው ሲቪል ዋር ነው። አሁን ዳታ ያለ ያለ ኢትዮጵያ ላይ ያለው ነገር በዚህ ዳታ ስፓማት ጉዳይ ደስም ይሰደኝ ይችላል ብዬ አላስብም። በመጀመሪያ ደረጃ ሌላ ቦታ ማለት ነው በቤተሰብ ምክንያት ይመስላል ሊቀር የምችለው እንጂ ወደ ሌላ ቦታ ራቀኝ ወይ እዚህ ምክንያት እቀራለሁ የሚል ሀሳብ የለኝም።
እስቲ የቤተሰቦችህን ስጋት ንገረኝ። ከምን የመነጨ ነው? መቼ ነው እንደዚህ አይነት ውሳኔ ላይ ደረሱት?
አሁን በየቦታው በአማራ ሞተ እንደዚህ ባል ነገር አለ እየመጣ ነው ነገሩ። በእነሱ ኬዞች ምክንያቶች ደግሞ አለ እንደዚህ አይነት ነገር ተፈጠረ። ያው ቤተሰብ ያስባለ ልጅና እሱ ጉዳይ ነው እየመሰለ
ምናልባት ፍሬዘር አሁን አንተ ከአዲስ አበባ ወይም ደግሞ ከምትፈልጋቸው ክልሎች ውጪ እነዚህ ቤተሰቦች ስጋት ያደረባቸው ክልሎች ላይ ሄደህ ውጤቱ ቢደርስ አንተ ለመሄድ ታስባለህ፣ ግን ቤተሰቦች ቢያስቀሩህ ያለህ አማራጭ ምንድን ነው? ምንድን ነው ሌላ አይነት የግል ኮሌጅ ትገባለህ?
እዚህ መማር ነው ኮሌጅ ማለት ነው። ታዲያ የግል ማለት ነው።
ቤተሰብ ይህንን የማድረግ አቅም አለው ፍሬዘር?
ቤተሰብ እንደዛ ነው የሚያስቡታው።
እሺ ወደ ኮርሳ ልምጣ። ኮርሳስ አንተ ቤተሰቦች ወይም ደግሞ አንተ በዙሪያ ያሉ ሰዎች በተለያዩ አሁን ግጭት ባሉባቸው ክልሎች እና ቦታዎች ላይ ብትመደብ አንተን ይልኩሃል ወይ? ወይም አንተስ ብትሆን ደፍረህ ትሄዳለህ ወይ? ምን አይነት ስጋትና ክርክሮች ውስጥ አሉ? እስቲ ያጋራል።
በመጀመሪያ እኔ በሰላምና ለህነት አዲስ የሆነ ቦታ ላይ ለመሄድ ፈቃደኛ የለም። ቤተሰብ እንዲጠቅ ባይፈቅድም እኔ ፈቃደኛ የለም። ሰላምና ደህንነት ይጠበቃል ብዬ በማስብበት ቦታ ላይ ደግሞ ለመማር እንግዲህ ዝግጁ ነኝ።
እስቲ ምንድን ነው እሱ የሚያስፈራ? ግልጽ ሆነ ስለተናገርክ በእርግጥ አመሰግናለሁ ኮርሳ። ምንድን ነው እሱ? ምን አይነት ስጋቶች ናቸው ያሉብህ?
አሉ በኢትዮጵያ ውስጥ አንድ የሚታወቅ ብዙ የታሪክ ቁርቶች አሉ። ከዛ አንጻር በተደጋጋሚ እንደሚታወቀ በተለያዩ ቦታዎች ግጭቶች ስለሚነሱ በዛ አንድ አይነት ግጭቶች ይነሳሉ ብዬ በማሰባቸው ቦታዎች ላለመማር እኔ ሞትኛለ ፋሚሊም አይነተኝ። በተደጋጋሚም ደግሞ ከአካባቢ በአካባቢ ደስ የተመጡ ልጆች የሚሰማቸው ነገሮች ስላሉ ለመሄድ የግዳ አለ።
እሺ መልካም። እንግዲህ ያው ኮርሳ እንደተናገረው ስጋት ስላለበት የደህንነት ስጋት ስላለበት በዋናነት መሄድ አይፈልግም። እናንተ ደግሞ ስጋቱ ቢኖርባችሁም እንሄዳለን ብላችኋል ፍሬዘር እና ሳሙኤል። እስቲ ውይይታችንን ሰብሰብ እናድርገው። ሁላችንም የተስማማንበት ነገር አለ፣ አንድ ፍሬ ነገር። በተለያዩ ዩኒቨርሲቲዎች በተለይም ደግሞ ግጭት ባለባቸው አካባቢዎች ውስጥ ስጋት አለ። ከዚህ አኳያ መንግስት ምን ቢያደርግ ደህንነት ይሰማችኋል? እንዲሁም ደግሞ እናንተን ወጣቶችንም ጨምሮ ቤተሰቦችስ ምን ማድረግ አለባቸው ትላላችሁ? ወደ መፍትሄው እንሂድ። ከሳሙኤል ልጀምር።
እሺ ምን ማለት ነው? ለሁሉም ቦታ የመማር ፍላጎትም አለ። የመማር መብትም እስካለን ድረስ ግን ባሉት ግጭት ያሉት ቦታዎች ስጋት ቢኖርም እኛም ወላጅም ስጋት ቢኖርም መንግስት ዘላቂ ምን እርምጃ ሊወስድ ይገባል? አንደኛ እኛ ደግሞ የሰማነው ሁሉ በፌስቡክ በቴሌግራም ያለውን ነገር ውሸት መረጃ እያሯሯጥን ማሸበር የለብንም። ራሳችን ጋር ያልከን ይህን ችግር ለማረም መሞክር አለብን። ሁሉም ከመንግስት መጠበቅ የለብንም። ራሳችን በራሳችን ማረም ይኖርብናል። ምክንያቱም አንድ ሰው ቤተሰቡ መምራት ያቅታል አይደለም ሀገር። ስለዚህ ሁሉም ከመንግስት ጥገኛ የሆነ መንግስት ችግር ይፈታን ብቻ ሳይሆን እኛ የምንችለውን ነገር በአቅማችን እየፈታን ደግሞ እንዲፈታ የሚገባውን ጥያቄ
እየጠየቀን ምንጀት ደስ ይለኛል።
ጥሩ ሀሳብ አንስተሃል ሳሙኤል። ላቋርጥህና እዚህ ላይ ያይዘህ ብትነግረኝ ጥሩ ነው። መንግስት እንግዲህ በተለያየ ጊዜ መግለጫዎች፣ ማሳሰቢያዎች፣ ማስጠንቀቂያዎች ያወጣል ይህንን የትምህርት የዩኒቨርሲቲዎች ወይም የከፍተኛ ትምህርት ተቋማትን ግጭትን በተመለከተ ወጣቶች ኃላፊነት ተሰምቷቸው ከግጭቶች እንዲርቁ በሚሄዱባቸው ዩኒቨርሲቲዎች ውስጥም ደግሞ በትዕግስትና በመቻቻል ነገሮችን እንዲያሳልፉ በራሳቸው ምን አይነት ኃላፊነት መውሰድ አለባቸው ትላለህ? እሱንም አያይዘህ ንገረኝ ሳሙኤል።
ምን አይነት ኃላፊነት መውሰድ ያለብን? ምክንያቱም አንድ ሰው ክፉ ነው ረባሽ ነው ካልን እኛ ከሱ ለመሻል ከሱ የሚሰራውን ስራ ላለመስራት እኛ ራሳችን መቆጠብ አለብን። ምክንያቱም ከሬ አሸባሪ ነው ከተባለ አሸባሪነቱን ካወቅን እኛ ደግሞ ከሱ ድርጊት ለመቆጠብ ራሳችን ማወቅ እኛ ጥሩ ነገር እየሰራን ለሌሎች አርአያ መሆን መጥፎ ነገር እንኳን ሲያጋጥመን ቀስ ብለን በውይይት ተመካክረን በመፍታት እና ወደ የሚመለከተው አካል በሂደት በደረጃ ጠይቀን መፍትሄ ማግኘት ያስፈልጋል። ሁሌም ትኩስ መሆን መናገር አይመድብን መለፍለፍ መጮሁ ማዳመጡ ይሻላል ነው ለወጣቶች የማስታልፈው ምልክ። ተረጋግተው በሰከነ መንገድ ጥያቄያቸውን መጠየቅ መጥፎ ብለ ሰው ማያነሱ ከሆነ ያንን ነገር እነሱ ላለመድግን ራሳቸውን ከዛ መቆጠብ።
መልካም። እሺ ፍሬዘር ወደ አንተ ልምጣ። ያው ሰዓታችን እያለቀ ስለሆነ ነው የመጨረሻ ሀሳብም ካለ አያይዘህ እንድትናገር ፈቅዳለሁ። ተመሳሳይ ጥያቄ ነው። መፍትሄው ምንድን ነው ትላለህ? በወጣቶቹ ከመንግስትም ከትምህርት ሚኒስቴርም ሆነ ከከፍተኛ የትምህርት ተቋማት ምን መደረግ አለበት?
ምን መደረግ አለበት? በዩኒቨርሲቲ ደረጃ እየተሰጠ ያሉ የፈተና አሰጣጥ እንዲቀጥል አሁን በኩረጃ ላይ ያሉ በኩረጃ ያለፉ ተማሪዎች ነው አሁን ዩኒቨርሲቲ ለሚሄዱ እያስቸገሩ ችግር እየፈጠሩ ያሉ ማለት ነው። ስለዚህ አሁን በዩኒቨርሲቲ ደረጃ ያለው ነገር ቢቀጥልበት የተሻለ እውቀት ያለው ዜጋ ይኖራታል ሀገሪቱ ማለት ነው። ስለዚህ ፈተና ሲሰጥ በዩኒቨርሲቲ ደረጃ ቢሰጥ አሁን ቀጣይነት ቢኖረው ይህን ነው እኔ ማበር።
ግጭትንስ በዩኒቨርሲቲዎች ውስጥ የሚነሱ ግጭቶችን ለማስቆም ወይም ደግሞ ተማሪዎች ሌላ ክልል ሄጄ አልማርም ወይም ወላጆች ልጆቼን ወደ ሌላ ክልል አልልክም የሚለውን ስጋት ለመቅረፍ ምን መደረግ አለበት? አጠር አድርገህ ንገረኝ።
ሁሉም ራሱን ጠብቆ የራሱን ትምህርት ተምሮ መምጣት በቃ ሌላ ምንም ያለው ነገር የለም። አሁን የዚህ ሁሉ መነሻ ኬት እያደረጉ የሚሄዱ ተማሪዎች ናቸው። ሁሉ ነገር እየፈጠራሉ ላይ ወይ ገመ ማለት ዝንዶ የሚያልፍታሉ ያሉበት በጃማን የተማረ ዜጋ እንደዚህ አይነት ነገር እውቀት ያለው ሰው እንደዚያ ያደርግ። ምክንያቱም ትምህርቱ ላይ ነው ትኩረት ሊያደርግ የሚችለው ያለው ነገር የሚያነሳሳ እንደ ኩረጃ ያለፈ ተማሪ አስቸጋሪ ተማሪ ከአስተዳደግ ጀምሮ አካሄዱን ስለሚወስድ ነው ማለት ነው። ስለዚህ ጠባያችን ማስተካከልን ትምህርታችን መማር የምንችልበት ነገር ሊፈጠር ይችላል ብዬ አስባለሁ። ወደ የተሻለ ዜጋ ተመርጠ ይኖራታል ብዬ አስባለሁ ሀገራችን ማለት ነው።
አመሰግናለሁ ፍሬዘር። እሺ ኮርሳ እንግዲህ ለአንተም የመጨረሻ ጥያቄ ነው። መፍትሄው ምንድን ነው? ሁሉም ባለድርሻ አካል ምን ማድረግ አለበት ትላለህ? ያንተም ሆነ የወላጆች ስጋት እንዲቀረፍ ለወደፊቱ።
ያው እንግዲህ ሁሉም ማህበረሰብ ለሰላም ቅድሚያ መስጠት ይኖርበታል ብዬ አስባለሁ።
እሺ ቀጥል ኮርሳ።
ከምንም በፊት ሰላም ይቀርባል። ሁለተኛ ደግሞ ወጣቶች ያው አላማ አለን። ወደ ዩኒቨርሲቲ ሲሄድ ትልቁ አላማ መማር ነው። መማር እስከሆነ ድረስ ደግሞ ለተለያዩ አላማዎች ራሱን አሳልፎ አይሰጥም። የሆነ ባለቤት እንኳ ነገር ቢመለከተኝ እሱ ለሰላም ቅድሚያ ሰጥቶ መረጋጋት፣ ራሱን ማረጋጋት በቃ ለአላማው መሞት አለበት። ለሄዶ አላማ ነው አላማውን ነው ማሳካት ይኖርበት እንጂ ለሚፈጠሩ ነገሮች ማሳልፎ መስጠት ይኖርበታል። ተካፋይ መሆን አለበት ብዬ አላምን።
እሺ ኮርሳ፣
እያየ ግጭት ያለበት ቦታ አይመስለኝም።
እሺ ኮርሳ፣ እጅግ አብዝቼ አመሰግናለሁ። ድምጽ ትንሽ ራቅ ብሎ ነበረ፣ ለዛ ነው የጠራሁ። ግን በጣም አመሰግናለሁ። ውይይታችንን እዚህ ላይ ፈጽመናል፣ እንደመድማለን። እንግዲህ ዛሬ ስንወያይ ቆየ ነው ስለ የኢትዮጵያ አስራሁለተኛ ክፍል መልቀቂያና እንዲሁም ደግሞ የትምህርት የዩኒቨርሲቲ ድልደላን በተመለከተ ወጣቶች ያላቸውን አስተያየት ነው። በቀጣይ ደግሞ ወላጆችን ይዘን የምንመለስ ይሆናል። ተወያዮቼ ሳሙኤል ብርሃኑ ከባህር ዳር፣ ፍሬዘር ጌትነት ከባህር ዳር እንዲሁም ደግሞ ኮርሳ አበራ ታምቦ ነበሩ። እጅግ አብዝቼ አመሰግናለሁ። ወደ ቀጣይ ዘገባዎች እንሻገራለን። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ነው። ከኛ ጋር ስለሆናችሁ እናመሰግናለን። የዕለቱን ውይይት እዚህ ላይ ፈጸምን። አሁን ደግሞ ወደ ዘገባዎች ነው የምንሻገረው። አይረባም ወይም ደግሞ አይሰራም ተብሎ ተቀዶ ተበጣጥሶ የወደቀ ወረቀት ተሰብስቦ እንደገና ግልጋሎት ላይ ይውላል ይላሉ አንድ ተቋም የመሰረቱ ወጣቶች። ፀሐይ ዳምጠው እነዚህን ወረቀት ሰብስበው ለተለያዩ ግብዓቶች የሚጠቀሙና የተለያዩ ስራዎችን የሚሰሩ ወጣቶችን አነጋግራ ተከታዩን አድርሳናለች።
ወረቀት በተለያዩ የመንግስትም ሆነ በግል መስሪያ ቤቶች ለስራ ማስፈጸሚያነት የሚያገለግል መሰረታዊ ግብዓት ነው። አብዛኛውንም ጊዜም አገልግሎት የጨረሱና የማያስፈልጉ ወረቀቶችን ለማስወገድ ማቃጠል ወይም በቆሻሻ ማጠራቀሚያ መጣል የተለመደ ነው። ይህንን ለአመታት የታዘቡና ሁኔታውን ለመቀየር የተነሱ ወጣቶች አንድ ሐሳብ ይዘው ብቅ አሉ። ወጣት ምዕራፍ ገብረ እግዚአብሔርና ጓደኞቿ ይህንን በከንቱ የምጣል ወረቀትን እንዴት ተመልሶ ግልጋሎት እንዲሰጥ እንዳሰቡት እናገራለች።
አብዛኞቹን ትሬንዶች ስናያቸው ከዚህ በፊት ኢትዮጵያ ውስጥ ወረቀት በየመስሪያ ቤቱ ወይ ይጣላል ከቆሻሻ ጋር ተደባልቆ፣ ወይ ይቃጠላል፣ ወይ ደግሞ ትልልቅ ገንዘቦች ተከፍሎባቸው ለረዥም ጊዜ ስቶር ውስጥ ነው የሚጠራቀሙት። በሚገርም ሁኔታ መንግስት ትልልቅ ወጪ ያወጣባቸዋል ለኮንቴነሮች ኪራይ ማለት ነው። ይህን ነገር ሪሊ ኮሚኒቲን ኢምፓወር ማድረግ ይችላል የሚለው ሀሳባችንን ትልቅ ስለሆነ የመጀመሪያው ምንድን ነው ከየኢንስቲትዩሽኖቹ በፊት ለሚጠሩ የነበሩትን ወረቀቶች ማሳመን። ስለዚህ እነሱን አሳምኖ ባህሪ የተቋማትን ባህሪ ቀይሮ መሰብሰብ ነው የሚሆነው እና ሪሳይክሉ ላይ ያለው ነገር እያንዳንዱ ተቋማት ላይ ወረቀቶችን እንሰበስባለን። በፊት ላይ ተቋማት ቆሻሻ ሆኖ በጣም ሄዴክ ነው የሚሆንባቸው። አሁን ስንሰበስብ የመጀመሪያ ግንኙነት ያላቸው የጽዳት ሰራተኞች ናቸው። ስለዚህ የእነሱን ባህሪ ነው መጀመሪያ መቀየር ያለበት እና የጽዳት ሰራተኞች ኢምፓወር ነው። እኛ በደረስንበት መስሪያ ቤት በጠቅላላ ያሉ የጽዳት ሰራተኞች ወረቀት ሪሊ ዌስት አይደለም፣ ቆሻሻ አይደለም፣ መጣል የለበት የሚል ትልቅ አቋም ያላቸው ናቸው።
ከዚህ ሀሳብ በኋላም እነዚህ አምስት ወጣቶች አንድ የማማ የሚል ድርጅት አቋቋሙ። በሙያቸው አብዛኞቹ ሲቪል ኢንጂነሮች ቢሆኑም ለጊዜው ግን ሙያቸውን ወደ ጎን ትተዋል። የድርጅታቸውንም ዋና ዓላማ ምዕራፍ ትናገራለች።
እንዲሁም ሁለት ነገሮች ላይ የሚሰራ ድርጅት ነው። የመጀመሪያው ሪሳይክሊንግ ላይ እና ከዛ ደግሞ አፕሳይክሊንግ ሁለቱ ላይ ነው የምንሰራው እና ያንን ስንሰራ ሁለት ነገሮችን መሰረት አድርገን ነው የተነሳ ነው። ኮሚኒቲ ኤንቫይሮንመንት፣ ከዛ ደግሞ ሰስተነብል የሆነ ኤንቫይሮንመንት መፍጠር አለብን ብለን የተነሳ ነው እና ይህንን ስራ ስንጀምር አጀማመራችን እንዴት ነው? አራታችን ሲቪል ኢንጂነሮች ነን እና የምንሰራው አንድ ቦታ ነበረ እና ከወረቀት ጋር ግንኙነት ያለበት ወረቀት በብዛት የሚባክንበት እና የሚጣልበት ቦታ ላይ ነበረ። እነዛን ዌስት አይደለም ዌስት ብለን የምናስባቸው ነገሮች ሪሊ ጥቅም ላይ መዋል ይችላሉ፣ የሀገር ንብረት ናቸው የሚለውን ትልቅ ሀሳብ ይዘን የተነሳ ነው።
በአንድ ማማ ውስጥ የሚሰሩ ሴቶችስ ስለ ድርጅቱ ምን ይላሉ ስንል ጠየቅን።
ስሜ ሻረግ ትጉፋላለ። ከፍተኛ ተከፋይ ነኝ። ነው
ስንት ምከፋለሽ?
በሰራሁት እስከ 8000 ብር እንደርስበት አለ እንዴ? በጣም ነው ለውጥ ያለው። በዛ አሁን ሰው ቤት የምትከፈዩ ሁለት ቦታ ነበር የምሰራው፣ አንደኛው ጋር 1500 አንደኛው ጋር 1500 የ3000 ብር ልዩነት እና የ8000 ብር ልዩነት ይለያል። ሙያውም በጣም ደስ እያለች ስለሆነ የምትሰሪው እዛ ፍግት ትለሽ መሰሪው እና እዚህ ቁጭ ብለሽ መሰሪ ይለያል።
ወጣት ምዕራፍ አንድ የማማ ድርጅት እናቶችን አሰልጥኖ ወደ ስራ እያሰማራ የራሳቸው ገቢ እንዲኖራቸው በማድረግ ተጽዕኖ እየፈጠረ ነው ስትል ትናገራለች።
እዛ ሶስት እናቶች የኛ ማርኬቲንግ አምባሳደር ሆነው በወር 1200 ብር እየተከፈላቸው ነው። ግን አልቲሜትሊ 1050 እናት ነው ኢንፎርም ማድረግ የሚፈልገው ከማርኬቲንግ አምባሳደር ጋር ተያይዞ። ኦልሞስት ወደ 32 የሚሆኑ እናቶች ደግሞ እዚህ ሃንድ ክራፍቲንጉ ላይ ትሬኒንጉን ወስደው ቤታቸው ሰርተው በሰሩት ልክ ደግሞ የሚያገኙ እናቶች ደግሞ አሉ። አንድ እናት አለች፣ አሁን ምሳሌ የምትሆን እናት በጣም ሰራለች፣ ኢንስፓየርድ ነች። ወደ 6000 ብር የምታገኝ እናት አለች።
ወጣት አብዱልከሪም የድርጅቱ ንድፍ አውጪ ወይም አርክቴክት ነው።
ዲዛይን የምናደርገው የኢንስፓይሬሽኖች አሉ።
ዲዛይን ኢንስፒሬሽኖች አሉ። የመጀመሪያው ኢንስፒሬሽን ኔቸር ከኔቸር ፓተርኖችን፣ ከለሮችን፣ ቴክስቸሮችን እየወሰድን ዲዛይን እናደርጋለን ማለት ነው። ከቅጠሎች፣ ከአዋፋት፣ ከነሱ የተወሰኑ ኮንሰርቶችን እየወሰድን እንሰራለን። ሁለተኛው ካልቸራል ኢንስፒሬሽን ነው። ከካልቸር ከኢትዮጵያ ላይ ካሉ ባህሎች ከነሱ እየወሰድን እንሰራለን። ሌላኛው ደግሞ ከስተም ነው። ከስተም ሲሆን የካምፓኒዎች ሎጎ በራሳቸው ከለር በራሳቸው ሎጎ ኮንሽስ ማለት ነው። ብራንድ ኮንሽስ ለሆኑ ካምፓኒዎች ለእነሱ በሚፈልጉት እንትን እንሰራለን። በጣም ደስ ይላል። አንደኛ ዌስት ከሆነ ነገር ላይ ነው፣ እንደዚህ እየባከነ ካለ ነገር ላይ ነው ወደዚህ ትርጉም ወዳለው ትልቅ ቫሊ ወዳለው ፕሮዳክት የተለወጠ ያለው እና ሪሳይክል የሚባለው ነገር በጣም የቀረንበት ባህል ነው። ውጮች በጣም የሚጠቀሙበት ነው። ወደኋላ የቀረንበት እንትን ነው እና ደስ የሚል ኢንስፓይሬሽን ነው። የወደቀ የተጣለ የሚቃጠል ዌስት ሊሆን የነበረን ጋዜጣ እንደዚህ ጥቅም ላይ መዋል በጣም የሚገርም እንትን ነው።
ወጣት ሃይማኖት በዚህ ድርጅት ውስጥ ወረቀቶችን ለክታ በመቁረጥ የማስተካከል ስራ ነው የምትሰራው።
መጀመሪያ ጫፉ የሚቆረጠው እንደዚህ።
ልኬቱስ?
ልኬቱ በመጀመሪያ ጫፉን ከቆረጠ በኋላ ልኬቱ ይቆረጣል። ከዛ ወደ እናቶች ጋር ሄዳል። እናቶች ይጠቀልሉት። ሲጠቀልል እንደዚህ ይወጣል ማለት ነው።
ይህ በሲቪል ኢንጂነሮች የተጀመረው የምጣሉ ወረቀቶችን ወደ ጠቃሚ ምርት የመቀየር ስራ የአየር ብክለትን ለመቆጣጠር የጎላ ሚና እንዳለው የምትገልጸው ወጣት ምዕራፍ ለወደፊትም ትልቅ ዓላማ አንግቧል ስትል አብራርታለች።
ቆሻሻ ለብዙ ጊዜ ይጠራቀማል። ቆሺ አሁን ሞልቷል፣ ከአቅሙ በላይ ነው ያለው። አደሰኝታኝ ደግሞ ቆሻሻ በየተቋማት የሚቃጠልበት ቦታዎች አሉ። የሚቴን እና የካርቦን ዳይኦክሳይድ ኢሚሽንን ነው ያስቀራን ያለ ነው። ያ ማለት ከአካባቢ ብክለት ጋር በፊት ለሚቃጠል የነበረው ሲቃጠል ካርቦን ዳይኦክሳይድ አለ፣ ከቆሻሻ ጋር ተደባልቆ ደግሞ የሚቴን ኢሚሽን አለ እና አካባቢው ላይ ትልቅ ተጽዕኖ ነው ያለው። ምናልባት እኛ በስፋት ወይ ደግሞ አጠገብ ሆነን ካላወቅ ነው ከኤንቫይሮንመንቱ ጋር ያለውን እንዴት አፌክት እንደሚያደርግ እውቀቱ በብዛት ላይኖር ይችላል የሚል ግምት አለን እና ከዛ ጋር ተያይዞ ይህንን ነው በደንብ እየሰራንበት ያለ ነው።
በዚህ ድርጅት ተቀጥሮ የሚሰሩ ባለሙያዎች ወጣቶቹ ባመቻቹና በፈጠሩት ስራ የተሻለ ህይወት መምራት እንዲሁም የሙያ ባለቤት መሆን ችለናል ሲሉ ገልጸዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። ተመልካቾቻችን ከኛ ጋር ስለነበራችሁ ቆይታ እጅግ አብዝተን እናመሰግናለን። የሮብ ምሽት መሰናዷችን ተጠናቀቀ። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን በአማሪክ ላይ ለጋቢና ቤ እያላችሁ አድርሱም። በተለያዩ ውይይቶች ላይ ለመሳተፍ የምትፈልጉም ስልክ ቁጥራችንን እዛው በመልእክት ሳጥናችን ላይ ቪኦኤ አማሪክ ፌስቡክ ገጽ ላይ አስቀምጡልን። ኤደን ገረመው መሰናዶውን እየመራው፣ ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ ስቱዲዮ ባለሙያዎች ጋር እዚህ ላይ እንሰናበታለን። We'll be right back.